ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 17 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መስከረም 17 ቀን 664 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ክርስቲያኖች በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። መስከረም 24 ሲላቸው እስቲ ያን ቀን ተጠብቁ ይሉናል። እኛ ሳንቀር በመርጫ ቧልቱ መድበለ ፓርቲ የሰፈነ ለማስመሰል ለታማኝ ጭፍሮቹ ትንሽ ትንሽ በርጩማ ያድል ይሆናል ብለን ነበር። እንዳየነው ግን አልሆነም። ያው የወያኔን 100% ሊደግምብን ሞከረ እንጂ ኮሎኔሉ አገዛዙ ዘረኛ መሰረቱ ውሸት ፖለቲካው ልቦለድ ሆኖ በረሃብ የበሚጠቃ ሀገር የጠገበ አምባገነን ለመሆን ይመኛል። ከዋሾ አይዋዋሉ ለጠላት አይታለሉ በሚል ርዕስ የቀረበ የዕለቱ የፍኖተ ዴሞክራሲ አተታ ነው። ከዜናው በመከተል ይቀርባል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን በ2006 ዓመተ ምህረት ጽንፈኝነትን ተከላክለን አንድነታችንን እንገነባለን በሚል ርዕስ ያወጣውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በወለጋ የኦነግ አሸባሪ ታጣቂዎች በአማራ ተወላጆች ላይ የሚያካሄዱት ግድያና ሽብር መቆሚያ አለማግኘቱና አሁንም ተጠናክሮ መቀጠሉን ከተለያዩ አካባቢዎች የሚደርሱ መረጃዎች ይገልጻሉ። ቅዳሜ መስከረም 15 በወለጋ ቱሉዋዩ በተባለው ቀበሌ ውስጥ አበባ ሐሰን የተባሉ የሰባ ዓመት አዛውንት በአሰቃቂ ሁኔታ በአሸባሪዎች ሲገደሉ ኢብራሂም ሐሰን የተባለ አንድ የ25 ዓመት ደግሞ ታፍኖ እየተደበደበ ወደ ጫካ ከተወሰደ በኋላ የደረሰበት ያልታወቀ መሆኑ ታውቋል። ከአሸባሪዎቹ ከ400 በላይ አማራ ተወላጆች ንብረት የሆኑ የቀንድ ከብቶች ዘርፋ መውሰዳቸውም ታውቋል። መስከረም 8 ቀን ቦካ ከተባለው ቀበሌ ወደ ክርሞ በእግር ሲጓዙ አሸባሪዎች ከተገደሉት 11 ሰዎች መካከል እስካሁን የ10 ሰዎች አስክሬን ያልተገኘ መሆኑ ታውቋል። እሁድ መስከረም 16 ቀን በመካኒስ ቀበሌ በበቆሎ እርሻቸው ውስጥ ሲሰሩ የነበሩ ደምሰው ደጀንና አንበሳው ብርሃን የተባሉ የአማራ ተወላጅ የሆኑ አርሶ አደሮችን የኦነግ አሸባሪዎች በጥይት ገድለዋቸው የሄዱ መሆናቸው ታውቋል። በየአካባቢው በሚገኙ የኦሮሞ ብልጽግና ባለስልጣኖች ለአሸባሪዎቹ እርዳታና ትብብር እንደሚያደርጉ በተደጋጋሚ ተዘግቧል። የአፋር ልዩ ኃይልና ሚሊሻ ኃይሎች ወደ አፋር የገባውን የወያኔ ጦር ከአፋር አካባቢ አስወጥተው በትግራይ ውስጥ የሚገኙ ከተሞችን በተቆጣጠሩበት ሁኔታ ያሽባሪ የወያኔ ቡድን ታጣቂዎች በሰሜን ወሎ የተለያዩ አካባቢዎች አሁንም የሚገኙ መሆናቸው ከስፍራው ከሚደርሱ መረጃዎች ለማወቅ ተችሏል። ባለፉት 2 ቀናት በላሊበላና በቆቦ አካባቢዎች ጦርነት እየተካሄደ ነው። በሌላ በኩል ባለፈው ሳምንት መጨረሻ ቅዳሜና እሁድ የመቀሌ ከተማ መንገዶች ባዶ መሆናቸውን የሚያሳዩ መረጃዎች ሲሰራጩ የነበረ ሲሆን የወያኔ ቡድን በጦርነቱ አስማርቶ ያስገደላቸው ልጆች ቤተሰቦች ያደረጉት የተቃውሞ መልእክት ሊሆን ይችላል ተብሏል። የትግራይ ግዚያ አስተዳደር አመራር ሆኖ በአግዛዙ የተሾሙት ሁሉ ከወያኔ ቡድን ጋር ግንኙነት አላቸው መሆኑ እየተነገረ ነው። ባለፈው አመት ሰኔ ወር ላይ ወታደሩ ከትግራይ ሲወጣ ወደ አዲስ አበባ እንዲመጡ ከተደረጉትና እስካሁንም ድረስ በመንግስት ወጪ ተቀማጥለው ከሚኖሩ የትግራይ ግዚያ አስተዳደር አባሮች መካከል አንዱ የሆነውና እንዲሁም በትግራይ የብልጽግና ፓርቲ ተፈቶ ተላፊ የነበረው ገብረመስቀል ካሳ ሰሞኑን በትግራይ የወያኔ የሽብር ቡድን የተቀላቀለ መሆኑን ሁኔታውን በቅርብ የሚከታተሉ ወገኖች አጋልጠዋል። ከበሮቹም ጨምሮ አብዛኛዎቹ የትግራይ ግዚያ አስተዳደር ተብሎ በተቋቋሙ አካል ውስጥ የነበሩ ግለሰቦች ከወያኔ ጋር ግንኙነት እንዳላቸው ሲነገር አብዛኛዎቹ የትግራይ ብልጽግና አባላትም ህቡ የወያኔ አባላት መሆናቸው እንደዚህ ወገኖች ተናግረዋል። የሱዳን ወታደራዊ መሪዎች በአገሪቱ ያለውን የኢኮኖሚ ድቀትና የህዝብ መነሳሳት ለማፈን ከኢትዮጵያ ጋር ጦርነት ጀመርን እያሉ ፕሮፓጋንዳ መንዛት ጀምረዋል። እስካሁን በአገዛዙ በኩል ምንም አይነት ማስተባበያ ያልተሰጠ ቢሆንም አልጀዚራ የተባለው የዜና ተቋም ያገዛዙን ባለስልጣኖች ዋቢ አድርጎ ባሰራጨው ዘገባ በአካባቢው ምንም አይነት ወታደራዊ እንቅስቃሴ ያልተደረገ መሆኑን ዘግቧል። ከወያኔ ጋር ጦርነት በሚካሄድበት ወቅት ሱዳን አገራችንን ወራ ያልፋሽጋን ግዛት በወታደራዊ ኃይል መያዟንና ከዚያን ጊዜ ጀምሮ በአካባቢው ውጥረት መፈጠሩ ይታወቃል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ። አዲስ አበባ ናና አዲስ አበባ ናና አዲስ አበባ አበባ ስሙራ አበባ አበባ አዲስ አበባ
የተኞ መስከረም 17 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ከዋሾ አይዋዋሉ ለጠላት አይታለሉ። ብዙ ጊዜ ብለነዋል፣ ደግመን ደጋግበን አቀረበነዋል። ኮሎኔሉ መደመር የሚል አስገማች ውጥንቅጥ በመጻፍ ፈንታ መዋሸት ወይም ዋሽቶ መግዛት የሚል መጽሐፍ ቢጽፍ ወይም ቢያጽፍ የተዋጣለት ይሆን ነበር። ከአፍሪካ አምባገነን ቀጣፊዎች ሁሉ የላቀ ሊባል ይችል ነበር። ኮሎኔሉ በርዕስ ማስቀየር የተካነ ነው ቢባልም ነገር ሲመጣ ቦታ ቀይሮ አልነበርኩም በማለትም ጮሌ ነኝ ብሎ ያምናል። በምርጫ ለውጥ ያላችሁ ብሎ ተስፈኞችን ያቋምጣል። እንደ ተጠበቀው ግን አብዛኛውን የፓርላማ መቀመጫ ራሱ አሸንፏል። በጦርነቱ የሚዋጉትን አገር ወዳዶች እየሻጠረ ወያኔን መጥቀሙን ህዝብ ያወቀ ፋኖ ብለው የተደራጁትን ሊያፈርስ ባለው አቅም ይፍጨረጨራል። ለውጥ ለተበቁት ህፃን አራጁ ሽመልስ አብዲሳን የኦሮሞ ክልል ለሚለው ፕሬዝዳንት ብሎ ሰይሟል። በምርጫ እንኳን አንዲትን ድምጽ ያላገኙትን ሚኒስቴር ብሎ ይሾማል ብለው የሚጠብቁም አሉ። ስንት ምርጫና ስንት መስከረም 24ን ያላሳለፈ ሊመስል መጪው መስከረም 24 ተአምር ያሳያል ብሎ ኮሎኔሉ ራሱ እያስፈሸከተ ነው። ለውጥ የምንለው ዘረኛው አገዛዝ ከስሩ ተነቅሎ ሲወገድ እንጂ ጉልቻ ሲቀያየር አይደለም ሊሆንም አይችልም። አንገብጋቢ ጥያቄ ወይም ጉዳይ ራስ በቀየረ ቁጥር በቀደደው ቦይ የምንፈስ ከሆነ የምንዘናጋና የምንስተላል ከሆነ ጥፋቱ የራሳችን ከመሆን አልፈም ሞኝ ከሁለት ሆነናል ማለት ነው። የሱ መገናኛ ብዙሃን የደልጉም ሊያስጨብጠን ሲጥር ሲመግበን ሆያ ሆዬ ማለት ይሆንብናል። በቅድሚያ ከድሮ ጀምሮ የነበሩን ጣላቶች ግን የዘረኞቹን ወዳጆች አዲስ ግኝት የችግራችን ሁሉ ምንጭ ሲል ሀቅ አልክ በሚልም ሰልፍ ሲዳዳን ታይተናል። ግሪኮች ጥንት በራሱ ውበት የሚኩራራ አምላክ ነበራቸው ናርሲሲስ የሚባል ነጋ ጠባ የሚሸተረው ኮሎኔል ያስነቀዋል። አላዋቂነቱን አልቀበል ብሎም ዓለም ያደነቀውን ፈላስፋ ካርል ማርክስ ስሙን ሳይቀር በሚገባ ሳይጠራ ሊተችና የተሻለ መጽሐፍም ከተብኩ ብሎ ሊደነፋ ሲሞክርም ሰምተናል። ኮሎኔሉ ከወደው ላይ የሚያመው ነገር አለ። ያንጎላኪሞች እንደ ታሪክ አዋቂዎች ግን ድምጻቸው ስለሰለለ ሲያሜ ልንሰጠው አልቻልንም። ሆኖም ግን ኮሎኔሉ በሽተኛ ነው፣ አስቀያሚ ሰው ቢባልም አግባብ አለው። በነገሮች የሚገረሙና ንጋጠባ የሚደናገሩ ለኢትዮጵያ ቆስል ሆነዋት እንዳሉ ደግሞ የሚያከራክር አይደለም። መስከረም 24 ሲላቸው እስቲ ያንቀን ተብቁ ይሉናል። እኛ ሳንቀር በምርጫ ቧልቱ መድበለ ፓርቲ የሰፈነ ለማስመሰል ለታማኝ ጭፍሮቹ ትንሽ ትንሽ በርጩማ ያድል ይሆናል ብለን ነበር። እንዳየነው ግን አልሆነም። ያው የወያኔን 100% ሊደግምብን ሞከረ እንጂ ኮሎኔሉ አገዛዙ ዘረኛ መሰረቱ ውሸት ፖለቲካው ልቦለድ ሆኖ በረሃብ የበሚጠቃገር የጠገበ አምባገነን ለመሆን ይመኛል። ጣራቱ መልአተ ህዝቡና ያስቀየማቸው ወዳጆቹን ጭምር ስለሆኑ ኮሎኔሉ አይበረከተም ቢባል ከሐቅ ራቀ አይደለም። ጭቁኑ ህዝብም ይህን ተረድቶ ዘረኛውን ቡድን እንደ ስይሞ መለኮት መንግስት መቁጠሩን አሳርጎ ለመብቱ ለአገሩ ለሰብእናውና ክብሩ በቁርጠኝነት መዋደቅ ይገባዋል። ከዘረኛው አገዛዝ ለሀገር የሚጠቅም ይገኛል ይመጣል ብሎ ማሰብ ከጅልነት ያስደምራል። ህዝብ በሚስጥርም በይፋም ተደራጅቶ እንደ ሁኔታው ዘረኞቹን ሊያስወግድ መዋደቅ አለበት። የኮሎኔሉ አገዛዝ ኢትዮጵያን ይጎዳታል እንጂ አይታደጋትም። በቂ መረጃ አግኝተናል ይህን በተመለከተ። በሰራ ወያኔው ፍልሚያም አገዛዙ ከሚዋደቀው ህዝብ ጎን ላለመሆኑ ማንም መረጃም ጥ የሚለን አይኖርም። ህዝብ ጣላት ወዳጁን ካወቀ ጣላቱን አጋር ወይም ወዳጅ ብሎ መቁጠሩን ማቆም ይኖርበታል። ሚስጥሩንም ከነሱ መደበቅ ወሳኝ ነው። ባጭሩ ያብያ አገዛዝ ኢትዮጵያ ጣላት ነውና ምንም ወጅምብር ሳያጠቃን እንደ ይዘቱና አመጣጡ ከመድረገጽ ልንሸኘው ይገባል። ድል ለኢትዮጵያ ህዝብ።
ነፍጠኛ አልከኝ እኮ ነፍጠኛ። አዎ ነኝ ነፍጠኛ፣ የዳር የድንበሬ ያገሬ ዘመድ። ከዚያም የነፍጠኞች ልጅ ነኝ፣ ያጥንታቸው ፍላቂ የደማቸው ውጤት ሞቶ ያከበሯት የኢትዮጵያ ባለት። በነፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ሙት ዓመት ከተጣላ ካልክ የነፍጠኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታ የነበረ ከሃዲው ወያኔ ነጻነት የማያውቅ ሸክም ወዳድ ጌኛ በገዛው ይምላል ሲነሳም ሲተኛ እኔ ነሙት ብሎ ጭራሽ አይነሳም። የወራሪን የወራሪም ጫማ ይሻለዋል መታ ነጻ ነጻ ሁና ከሚያይ ውድ እናት አገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ። ነጻነት የማያውቅ ሸክም ወዳድ ጌኛ ለባሪያ ፈንዶች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ ይመስሎት ይለኛል ነፍጠኛ። አዎ ነፍጠኛ ነኝ። ሸዋረ ግልገሌ የቋራሁት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመሰ አምረው ብለ ቢትወደድ አዳነ ያጃ ካማ ኬሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብ ሆኖን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ። አሁ 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 ነፍጠኛ ነኝ። ሀብተ ጎርጊስ ደናግዴ ባልቻ አባ ነፍሶ እነ አብርሃም ደግሞ ጫ በላይ ዘለቀ አሉላ አባ ነጋ እምዬ ምን ይልታ የትውት ሁሉ ዘራ የደረሰና እጅግ ነው አዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነጻ ባንወጣ ሁነን እንኖር ነበር ዕቃ ማጓጓዣ አህያ እናገኛ ገንበጣም ጎባጣ። አዎ ነፍጠኛ ነኝ። በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ። አዎ ነፍጠኛ ነኝ። በአራቱም ማዕዘን ዘራይ ማመት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖራት ኑሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳለ አበሻው በጀርባው ላይ አዝሮ መቀመጫ ወንበር እነ ሲኞር ሲኞሪታን ጠዋትና ማታ ጭኖ ያጓጉዝ ነበር። በነፍጥና በንፍጥ ልዩነቱን ሳያውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሀቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ። አዎ ነፍጠኛ ነኝ። አዎ ነፍጠኛ ነኝ።
የምን ትሆናላችሁ ፖለቲካ በነሐሴ ወር 2006 ዓመተ ምህረት የቀረበ ምን ትሆናላችሁ የት ትደርሳላችሁ ፖለቲካ አይደለም። ምንም አይነት ፖለቲካ የህዝብን መብት በተጋፋ መልኩ እስከቀረበ ድረስ ፖለቲካ አይሆንም። ፖለቲካ የሰው ልጅን አቻችሎ ለማስኬድ የሚያገለግል እንጂ አናቅሮ የሚያጨራርስ አይደለም። ያ ስልጣኔም የፖለቲካ ጥበብም ሳይታወቁ የሚሰራ ይሆናል። በመደመር ትርክት ህዝብን ለማዋዛት መጣር ፖለቲካ ሊሰኝ አይችልም። ፖለቲካ እውነትን አይሸሽም፣ አዋስቶም አጭበርብሮም ችግርን ለማለፍ መሞከር ትክክል ነው ብሎ አያምንም። በተቻለው መጠን ከሳይንስ ተጠግቶ አቋሙን ሐቀኛ ለማድረግ ይጥራል እንጂ ማጭበርበርን ዋና ዓላማው አድርጎ አይዝም። ይህን ለማድረግ አቅም የሚያጡ ብቻ ናቸው የፖለቲካን ጥቅም አኳሰው ፖለቲካና ምናምን ብለው የሚደሰኩሩ። የኮሎኔሉ ቁጥር አንድ ስህተት በማዋዛት ፖለቲካ ሐቁ ሳይገለጥ ወንዝ መሻገር አለመቻሉን አለማወቁ ነው። ለዚህ ነው ያጠለቀው ጭንብል ሲገለጥ ማንነቱን ያጋለጠበት። በገዛ አገር ውስጥ የመንቀሳቀስ መብት የተነፈገው የአማራ ብሔረሰብ ከአዲስ አበባ መግቢያ ድንበር ላይ ታግቶ ወደ ከተማ መግባት እንደማይችል ሲነገረውና ወደ መጣበት እንዲመለስ ሲደረግ
ኮሎኔሉ ስላልሰማው ነው የማይልበት አቀነውና ማፈርን አያውቁም እንጂ ቢያፍሩ ኖሮ ከዚያ በኋላ አብይም ብለው ብልጽግናም ብለው ህዝብ ፊት መቅረብ አይኖርባቸውም። የአይነቱ ድርጊት ብልጽግና ሰብየው ዘረኛ ስብስብ ለተንኮል የተፈጠረ መሆኑን የሚያሳይ ነው። የኮሎኔሉ አንድ ክፍል ድራማ ሁሉንም ገጸ ባህሪ የሚያሳይ በመሆኑ የመጨረሻውን ትዕይንት መጠበቁ ጅልነት ነው። ኢትዮጵያውያን በገዛ አገራቸው መብታቸውን ተነፍገዋል። ገና ከጀመሩ የኮሎኔሉን የዘረኝነት ጭምብል ገፎ ያየው ኢሃፓ ህዝብ እንዳይዋዛ አስጠንቅቆ ነበር። ኮሎኔሉ የአገርና የህዝብ አጀንዳ እንደሌለው ኢሃፓ ቀድሞ ተናግሯል። የሚያደርገው ነገር ሁሉ ህዝብን ማጭበርበሪያ ተዋጆቹን ማነሆለያ እንደሆነ በግልጽ ያውቀው ነበር። ይሁን እንጂ ጫማ ሳሚዎች ባለማጣቱ በህዝብ ላይ የሚያደርገውን ግድያ በተጠናከረ መልኩ እንዲያራምድ እድል ሰጥቶታል። ህዝብንም በአሁኑ አይነት ሁኔታ ለመናቅ አብቅቶታል። አንዳንዶቹ ለጥቅማቸው ሲሉ ተንበርክከው ያስገኙልን ፍሬ በመሆኑ ሙሉ በሙሉ የኮሎኔሉ ስህተት ነው ብሎ ማለትም አያስደፍርም። ተባባሪ በመሆን በወገን ላይ በደል የፈጸሙትን አስቀምጦ እንዴት ሌላውን መወንጀል ይቻላል? ድርጊቱ ያዋጣል አያዋጣም ብሎ ለማለት ውጤቱን የምናየው ነው የሚሆነው። ህዝብን በመከፋፈል የሚገኝ ሀብት ስልጣንን ብልጽግናን ካለ ስጋት ሊያስፈጽም አይችልም። በቄሮ የወደሙት ንብረቶች የምን ውጤቶች ናቸው ብሎ ማመን ይቻላል? ይህ ሁሉ አደጋ ከመድረሱ በፊት ኮሎኔሉ ህዝብን እርስ በርስ እንዲናቆር ለማድረግ ከወሰደው እርምጃ አስቀድሞ የሽግግር ጊዜ መንግስት ምስረታና በዚህም ስር ማንንም ያላገለለ ውይይት ተደርጎ በሰላም መሸጋገር የሚቻልበትን ሁኔታ መፍጠር ያስፈልጋል ብለን ስንጮህ ወፍ ዘራሽ አጃቢዎቹ ሳይቀሩ ይሳለቁብን ነበር። ዛሬማ የህዝብ መከላከያ ነው የተባለው ጦር አዛዥ ሳይቀር ህዝብን እያስፈራራ ይገኛል። የመደመር ፖለቲካ ከመጻፉ ሽያጭ በላይ ዋጋ ሲኖረው አልተስተዋለም? ይልቁንስ የባንዳ መብለጭለጭና መቁለጭለጭ የከራባት ፌስቲቫል አምሮና ደምቆ ሲቀርብ የታየበት ወቅት በርካታ ነው። የሻሸመኔም ሆነ የሌሎች ስፍራዎች የንብረት ውድመት ለሹመታቸው የተሰጠ የደስታ መግለጫ ሳይሆን የጥጋባቸውና የእብሪታቸው ልክ ማጣት አስከፊ ማስጠንቀቂያ ነው። አስከፊነቱ የሀብታምን ንብረትና የድሃን ጎጆ የመለየት አቅም የሌለው በዘር የታወረ ቄሮ የተባለ የማፊያ ቡድን የፈጸመው በመሆኑ ነው። በህዝብ ያልተደገፈ ጨፍጫፊ አካል ተደራጅቶ ያን ያህል ክስረት ማድረስ ከቻለ ከህዝብ ወግኖ ለህዝብ ጥቅም ቆሞ ዘረኝነትን አውግዞ በኢትዮጵያዊነት መሰረት ላይ የድል አርማ የሆነችውን ለዘመናት የነጻነት ምልክት የሆነችውን ሰንደቅ ዓላማ አንግቦ የሚነሳ ኃይል ማቆሚያው ምን እንደሚሆን መገመት አያስቸግርም። ኢትዮጵያዊነት ጀማሪ ማንነት አይደለም። ዘርና ጎሳን ተጠይፎ አንድነትን፣ ፍቅርን፣ ነጻነትን ፈልጎ ለዘመናት ሲዋደቅ የኖረ ህዝብ ነው። ብሔራዊ ኩራቱም ከአዲስ መጤ የመለስ ዜናዊ ደቀ መዛሙርት አርማና ማንነት ጋር የሚወዳደር አይደለም። የበርካታ አርበኞች ደም የፈሰሰባት ምድር ነች። ማንነት በጀግንነት እንጂ በዘር እንዳልሆነ ቀድሞ የተመሰከረ ነው። ሁሉም ዜጋ በውይይት የጋራ ችግሩን እንዲፈታ አላደርግም ያለው ኮሎኔል የሽግግር መንግስትን ጥቅም አንኳሶና አጣጥሎ እኔ ብቻዬን መሰሎችን ሰብስቤ አሻግራቸዋለሁ ያለው ኮሎኔል እነሆ ዛሬ በተጓዘበት ጎዳና እንኳንስ አገር ማስተዳደር በቀበሌ ሰላም ማስፈንም እንደሚቸግር ሲረዳው የሚይዝ የሚጨብጠው ጠፍቶታል። ያ የሚወደው ፎቶግራፍ እንኳ በቅርቡ የተነሳው አይመስልም። ህዝብን ያላቀፈ ስለ ህዝብ ያልሰራ እድገት ድሮስ የትኛውን ወንዝ ያሻግራል ተብሎ ነበር? ዱኩ ዱኩ። ዴሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
ሰላሳዘጠኝ ቁጥር ሰባት ሰኔ ሐምሌ 2006 ዓመተ ምህረት ጽንፈኝነትን ተከላክለን አንድነታችንን እንገንባ። በቅርቡ በተለያዩ ጊዜያት በሀገራችን የተከሰቱት ሁኔታዎች በአገር ሉዓላዊነትና በህዝባችን አንድነት ላይ አደጋ ያንዣበበ መሆኑን ያመለክታሉ። ከቤኒሻንጉል፣ ከጋምቤላ፣ ከወለጋና ከሌሎች ቦታዎች የአማራ ብሔረሰብ አባላት በዘር ሐረጋቸው ብቻ ከተወለዱበትና ረጅም ዓመታት ከኖሩበት አካባቢ እየተጠረጉ እንዲወጡ መደረጋቸው፣ በባህር ዳር ከተማ በእግር ኳስ ውድድር ወቅት በደጋፊዎች መካከል የነበረውን አለመግባባት ተከትሎ በአማራና በኦሮሞ ዜጎች መካከል በየቦታው ግጭቶች መከሰታቸው፣ በቅርቡ የተወሰኑ አካባቢዎችን ወያኔ ከአዲስ አበባ ጋር ለማጠቃለል ያወጣውን እቅድ በመቃወም የተደረጉት እንቅስቃሴዎች ሁሉ በብሔር ብሔረሰብ ፖለቲካ ላይ የተመሰረቱ መሆናቸው ያለፈ ታሪክን በማስታወስም ሆነ የፈጠራ ታሪክን በማዘጋጀት ከሁሉም አቅጣጫ በተለያዩ ብሔር ብሔረሰቦች ላይ የቂምና የጥላቻ ዘመቻ በሰፊው እየተካሄዱ መሆናቸው እና ሌሎችም ሆን ተብሎ ሆነ በዘፈቀደ በገዢው መደብና በጽንፈኞች የሚደረጉ ድርጊቶች ወደፊት በአገራችን ሉዓላዊነትና በህዝባችን አንድነት ላይ ሊመጣ የሚችለውን ከባድ አደጋ የሚጠቁሙ ናቸው። ይህን ጉዳይ ከዚህ በፊት በተደጋጋሚ አንስተን የተቸንበት ቢሆንም ጉዳዩ አሁንም በጥሞና እንዲታይና ወደ መፍትሄው ለመሄድ መነሻ ሊሆን ይችላል በሚል ይህ የዴሞክራሲያ እትም በዚህ ላይ እንዲያተኩር አድርገናል። በቅድሚያ በተደጋጋሚ እንደተገለጸው ኢትዮጵያ ብዙ ብሔር ብሔረሰቦችን ያካተተች አገር መሆኗ የሚያከራክር አይደለም። የተፈጠረችውም አንዳንዶች እንደሚሉት የዛሬ 100 ዓመት በአጼ ምኒልክና በተከታዮቻቸው ሳይሆን ለዓመታት በተካሄዱ የህዝቦች በይነግብ ማለትም በንግድ፣ በጦርነት፣ በግዛት ማስፋፋት፣ በሃይማኖት ማስፋፋት ወዘተ በተካሄዱ የእርስ በርስ ግንኙነትና ውህደት ነው። ይህም የጋራ አገር አንድ ህዝብ የሚለውን ስሜት በሁሉም ላይ ፈጥሮ ለረጅም ጊዜ ቆይቷል። የተለያዩ ብሔርና ብሔረሰቦች ባህላቸውና ቋንቋቸው ሳይከበር መቆየቱ እንዲሁም እንደ ሌሎቹ ሁሉ በገዢዎች መብታቸው ታፍኖ የኖረ መሆኑም አሌ ሊባል የሚችል ሀቅ አይደለም። ይህም የተለያዩ የተቃውሞ እንቅስቃሴዎችን አስከትሏል። በአገራችን ምስቅልቅል ሁኔታዎችን ፈጥሯል። ለአንዳንዶቹም መገንጠል ምቹ ሁኔታን ፈጥሮላቸዋል። በዓለም ላይ በብሔራዊ መንግሥት ተዋቅረው በተለያዩ ስሞች የሚጠሩት አገሮች የተፈጠሩት በረጅም ዓመታት በጦርነት፣ በንግድ፣ በስደት ወዘተ አማካይነት በሕዝብ መካከል በጠብም በፍቅርም በተደረገ የቅልቅል ብሎም መስተጋብር ሂደት ውስጥ ሲሆን በተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች ባሉባቸው አገሮች የጋራ አገር የሚለውን ስሜት በሁሉም ዜጎች ውስጥ ቀርጸው በህብረትና በአንድነት ሊኖሩ የቻሉት የሁሉንም ዜጎች መብትና ጥቅም ለማስከበር በመቻላቸው ነው። የብሔርና ብሔረሰብ መብት ካልተከበረ የህዝቦች አንድነትና ትብብር ሊፈጠር አይችልም። የአገር ሉዓላዊነትና አንድነትንም ሊያናጋ ይችላል። የአገር አንድነት በኃይል አይጠበቅም። የተወሰኑ ዜጎች የአገር አንድነት ይጠበቅ የሚል መፈክር በማሰማታቸው ወይም ጥረት በማድረጋቸው ብቻም የሚረጋገጥ አይደለም። የአገር አንድነት የብሔርና ብሔረሰቦችን ብሶትና ችግር በመካድ የሚገኝ አይሆንም። አምባገነን ኃይሎች ስልጣን ላይ ለመቀመጥ በሚያደርጉት ሴራና ማጭበርበርም የሚጠበቅ አይሆንም።
የአገር አንድነት ሊጠበቅ የሚችለው ብሔር ብሔረሰቦች መብታቸው ተጠብቆ በቋንቋ፣ በባህል፣ በሃይማኖት ወዘተ መካከል እኩልነት ሰፍኖ የሁሉም ዴሞክራሲያዊና ሰብአዊ መብት ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜትና በሁሉም ብሔርና ብሔረሰብ አባላት ላይ በሁሉም ቋንቋ ተናጋሪዎች እንዲሰፍ ይደረግ ነው። ይህ እውን ሊሆን የሚችለው ደግሞ የግለሰብ መብትንና የብሔርና ብሔረሰብ የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ ማድረግ ሲቻል ነው። የተለያዩ ቋንቋዎችን የሚናገሩ ወይም የተለያዩ ባህሎችና ልምዶች ያላቸው ህዝቦች ባንድ ላይ በሚኖሩበት አገር ውስጥ የብሔርና የብሔረሰብ ችግር በአግባቡ ካልተያዘና መፍትሄ ካላገኘ ልዩነቶቹ ወደ ግጭት፣ ወደማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከሀገራችንም ታሪክ ሆነ ሌሎች ብዙ ሀገሮች ካለፉበት ታሪክ ለመረዳት ችለናል። አሁንም እያየን ነው፣ ወደፊት ሊቀጥል እንደሚችል የሚያጠራጥር አይደለም። በንጉሱ ሆነ በደርግ ጊዜ ችግሩን የተረዱት ተራማጆች ብሔርና ብሔረሰቦች መብታቸው ይጠበቅ፣ የራሳቸውን እድል በራሳቸው ይወስኑ፣ ችግሮቹ በሰላማዊና በዲሞክራሲያዊ መንገድ ይፈቱ የሚሉ ጥያቄዎችን ያቀረቡትና ትግል ያካሄዱት ችግሩ የአገር ሉዓላዊነትንና የዜጎች አንድነትን በመሰረቱ የሚነካ በመሆኑ ነበር። አንዳንዶች ችግሩን ያመጡት ችግሩ ይፈታ ያሉት ተራማጆች ናቸው የሚል መሰረታዊ ክስ ቢተነዝሩም ነገሩን ዛሬ ላይ ቆመን ስናየው በዚያን ወቅት ተራማጆቹ የጠየቁት ጥያቄ መልስ አግኝቶ ቢሆን ኑሮ አሁን የሚታየው ችግር በብዙ መልኩ ይቃለል ነበር። ለብሔር ብሔረሰብ ችግሮች መፍትሄው ዴሞክራሲያዊ ስርዓትን እውን ማድረግና የብሔር ብሔረሰብን ጥያቄ መመለስ ነው። ችግሩ በሰላም ሊፈታ የሚችለው ሁሉም ጉዳዮች ያለምንም ገደብ ውይይት እየተካሄደባቸው የጋራ ስምምነትና መግባባት ሲደረስባቸው ነው። ይህ ተግባራዊ ሊሆን የሚችለውም የግለሰብ መብት ሙሉ በሙሉ በተረጋገጠበት ዴሞክራሲያዊ ስርዓት ውስጥ ነው። ዴሞክራሲያዊ ስርዓት በግለሰብ ደረጃ ዴሞክራሲያዊ መብትንና ሰብአዊ መብትን ከማረጋገጥ በተጨማሪ በወል ደረጃ የብሔርና ብሔረሰብ መብትን በቋንቋ የመናገርና የማዳበር፣ የባህል መብት፣ አካባቢን የማስተዳደር መብት ወዘተ በማስጠበቅ አንፃር የሚቀርቡትን ጥያቄዎች ማስተናገድ ይጠበቅበታል። ወያኔ ስልጣን ሲይዝ እንደ ቅርጫ በቋንቋ የከፋፈለው ክልል ለብሔር ብሔረሰብ ጥያቄ መፍትሄ የሚሰጥ ሳይሆን በአገርና በህዝብ ደረጃ ውስብስብ ችግሮችን የሚቀፈቅፍ ነበር። በእርግጥም የተከሰተው ይኸው ነው። አገሪቷን በቋንቋ ክልሎች መከፋፈልና የይስሙላ ፌዴራል አስተዳደሮች መመስረት ህዝብን ከፋፍሎ ለመግዛትና አለጠንካራ ተቃዋሚ ስልጣን ላይ በአምባገንነት ለመቆየት ይረዳ እንደው እንጂ የብሔር ብሔረሰቦችን መብትም ሆነ ጥቅም አያስጠብቅም። የአገሪቷ ሉዓላዊነትን ሆነ የህዝቧን አንድነት እንዲጠበቅ አያደርግም። እንዲያውም ከጊዜ ወደ ጊዜ እየተጠራቀመና እየታመቀ የቆየው ችግር በአንድ ወቅት ፈንድቶ ህዝብን ወደማያቋርጥ ወደማያባራ የጦርነት ነበልባል ውስጥ ሊያስገባ ይችላል የሚለው ስጋት ጎላ ብሎ ይታያል። ይህ በወያኔና በተባባሪዎቹ ተንኮል ታቅዶ የተዋቀረውና ህዝብ በነጻነት አስተያየትና ውሳኔ ያልሰጠበት የቋንቋ ክልልና የይስሙላ ፌዴራል አስተዳደር መዋቅር አደገኛና ሊሰራ የማይችል መሆኑን ለማስረዳት አዋቂ መሆንን አይጠይቅም። ለመነሻ ወያኔ በቋንቋ ደረጃ ክልሎችን ከፋፍያለሁ ይበል እንጂ እያንዳንዱ ክልል አንድ ቋንቋ ተናጋሪ የሆኑትን ብቻ የሚያጠቃልል አይደለም። የደቡብ ክልል ለምሳሌ ከአስር በላይ የሚሆኑ የተለያዩ ቋንቋዎችን የሚናገሩ ዜጎች ያሉበት ሲሆን በቤኒሻንጉልና ጉምዝ እንዲሁም በጋምቤላ ክልሎች ውስጥ የሚኖሩ ዜጎች አንድ ቋንቋ ተናጋሪ የሆኑ አይደሉም። ለአማርኛ ተናጋሪዎች አማራ፣ ለኦሮምኛ ተናጋሪዎች የኦሮሚያ ክልል፣ የትግርኛ ተናጋሪዎች የትግራይ ክልል ተብሎ ይሰየም እንጂ በእነዚህ ሁሉ ክልሎች በቁጥር አነስተኛ የሆኑ የተለያዩ ቋንቋዎችን የሚናገሩ የሌሎች ብሔርና ብሔረሰቦች አባላት አሉ። ይህ በራሱ ችግር ነው። የሌሎች አገሮችን ተመክሮዎች ብንወስድም በቋንቋ ላይ የተመሰረተ የፌዴራል አስተዳደር ለአገር ሉዓላዊነትና ለህዝቦች አንድነት አደገኛ እንደሆነ እንረዳለን። አንኳን መሰረት ያደረገ የፌደራል አስተዳደርን ያስተናገዱ ጥቂት አገሮች አደገኛ ሁኔታ አጋጥሟቸዋል። ለረጅም ዓመታት በአምባገነን አገዛዝ ስር የቆዩ እንደ የቀድሞ ዩጎስላቪያ፣ ቼኮስሎቫኪያና እንዲሁም በሶቪየት ህብረት ስር የነበሩ ሪፐብሊኮችን አምባገነን የነበረው ማዕከላዊ መንግስት ሲፈርስ ወይም በሌላ ሲተካ ተገነጣጥለዋል። በተገነጠሉ ማግስት በራሳቸው ውስጥ ያሉ ውዳን ብሔረሰቦች በማመጻቸው ያልተቋረጠ ደም መፋሰስ ያጋጠማቸው መሆኑም ታይቷል። አፍሪካ ውስጥ በተለያዩ አገሮች በቅርቡ በደቡብ ሱዳን የደረሰውን ጨምሮ ይኸው ችግር ጎላ ብሎ ታይቷል። በአንድ አገር ውስጥ የሚኖሩ ዜጎች የተለያዩ ቋንቋዎች በመናገራቸው ብቻ በፌዴራልም ሆነ በሌላ ደረጃ የሚሰየሙ የአስተዳደር ክልሎች በቋንቋ መከፋፈል አለባቸው የሚል ሐሳብ አሳማኝ ሊሆን አይችልም። ዓለም ላይ የሚነገሩ ቋንቋዎች ከ6000 በላይ ሲሆን ዓለም በ6000 አገሮች ተከፈለም ወይም 6000 የሚሆኑ የፌደራል አስተዳደር ክልሎች ይመስረቱ የሚል መከራከሪያ ማንንም ሊያሳምን የሚችል አይደለም። በአገራችንም ከ84 ቋንቋዎች በላይ ስለሚነገር 84 የቋንቋ ክልሎችና የፌደራል አስተዳደሮች ይኑሩ የሚል ሐሳብ ተግባራዊ ሊሆን እንደማይችል ግልጽ ነው። አንድ ቋንቋ የሚናገሩ ዜጎች ሁልጊዜ በአንድ ሀገር ተጠቃለው አይኖሩም። እንግሊዝኛ የሚናገሩ ዜጎች በእንግሊዝ፣ በካናዳ፣ በአሜሪካ፣ በአውስትራሊያና በኒውዚላንድ እንዲሁም በሌሎች ቦታዎች ይኖራሉ። አረቦች በ20 አገሮች ውስጥ ይኖራሉ። ከነዚህ ውስጥ አንዳንዶቹ ኩታ ገጠም በሆኑ አካባቢዎች ነው። በብዙ አገሮች የፌደራል አስተዳደር ክልሎች ቋንቋን መሰረት ያደረጉ አይደሉም። ለምሳሌ ስዊዘርላንድ 4 የተለያዩ ቋንቋዎች ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ እና ሮማንስ የሚነገርባት አገር ስትሆን ካንቶን ተብለው በሚጠሩ 26 የፌደራል የክልል ግዛቶች ውስጥ ተበትነው ይገኛሉ። በስዊዘርላንድ የተለያዩ ቋንቋ ተናጋሪዎች በራሳቸው ቋንቋ የመናገር ባህላቸውን የማዳበር ራሳቸውን በራሳቸው የማስተዳደር መብት ቢኖራቸውም በአንድ የአስተዳደር ክልል ውስጥ የተወሰኑ አይደሉም። በርካታ ብሔረሰቦችን አስተናግዳ የያዘችው ህንድም ያሏት ፌዴራል ክልሎች የተከለሉት ቋንቋን ወይም ብሔርና ብሔረሰብን መሰረት አድርገው አይደለም። በህንድ ለምሳሌ ከ780 የተለያዩ ቋንቋዎች የሚነገሩ ብሔርና ብሔረሰቦች ያሉ ሲሆን አገሪቷ በ29 የፌዴራል አስተዳደሮችና 7 በሚሆኑ የአንድነት ግዛቶች ተከፋፍላለች። አከፋፈሉ ቋንቋን መሰረት ያደረገ ሳይሆን አካባቢና ኢኮኖሚያዊ ሁኔታዎችን መሰረት በማድረግ የተዋቀረ ነው። ስለሆነም ብዙ አገሮች የፌደራል አስተዳደር አካባቢዎች የተከለሉትን ቋንቋን ወይም ብሔር ብሔረሰብን መሰረት በማድረግ አይደለም። በቋንቋ ላይ የተመሰረተ የክልል አስተዳደር በማዕከል ስልጣን የያዘው አምባገነን ኃይል እስከሆነ ድረስ የብሔርና ብሔረሰብ መብትን በተሟላ መልኩ የማያስጠብቅ ከመሆኑም በላይ ለህዝቦች አንድነትና ከሀገር ሉዓላዊነት አንጻር ጉዳቶች እንዳሉት መረዳት ያስፈልጋል። በመጀመሪያ ደረጃ በአንድ ክልል ነዋሪ የሆኑ ሌላ ቋንቋ ተናጋሪዎችን እንደ ባዕድ ማየት ይመጣል፣ ጠራርጎ ለማስወጣትም እንቅስቃሴ ይደረጋል። ሁለተኛ፣ በቅድሚያ ለክልሌ ለብሔረሰቤ የሚለው ስነ ልቦና ስር ሲሰድ በሌሎች ክልሎች የማሰብና ወገንተኛ የመሆን ስሜትን ያጫጫል። እዚህም ምሳሌ ሊሆን የሚችለው በቅርቡ በአዲስ አበባ ዙሪያ የተወሰኑ ክልሎችን ወደ አዲስ አበባ ክልል ለመጠቅለል ወያኔ የወሰደውን እቅድ በመቃወም በኩል የተፈጠረው ክስተት ነው። በመጀመሪያ ደረጃ ወያኔ ከህዝብ ይሁንታና ከህግ ውጭ አርሶ አደሮችን የሚያፈናቅለውንና የሚያደህየውን እንዲሁም የወያኔ ባለስልጣናት ኪስ ማደለቢያ ሊሆን የታቀደውን ፖሊሲ መቃወም የማንኛውም ኢትዮጵያዊ ግዴታ ነው። ከፍተኛ ተቃውሞ አካሂዶ ድርጊቱን ማስቆም የሁሉም ኢትዮጵያዊ ኃላፊነት ነው። ዓላማው ግን ለምን አርሶ አደሮች ይፈናቀላሉ? ለምን አለህግና አለስምምነት መሬታቸው ይቀማል የሚል መሆን አለበት እንጂ መሬት ከኦሮሚያ ክልል ወደ አዲስ አበባ በመጠቃለሉ መሆን የለበትም። አዲስ አበባም ሆነ የኦሮሚያ ክልል የኢትዮጵያ ንብረቶች ናቸውና። ኦሮሚያ ክልል የተነሳው ተቃውሞ ለምን መሬት ከኦሮሚያ ክልል ይወሰዳል የሚል ብቻ በመሆኑ ተቃውሞ በሌሎች ብሔርና ብሔረሰቦች አልታጀበም። መሰረቱ ብሔራዊ ስሜትነትን ቀስቅሶ ጉዳዩ ሁሉም በባለቤትነት ወስዶ ተቃውሞ ማድረግ ሲገባ ይህ ሳይሆን ቀርቷል። ይህ ክፍተት የክልል ስሜት የፈጠረው ነው። ሶስተኛ፣ የቋንቋ ክልል በብሔርና ብሔረሰብ መካከል የማያቋርጥ ጥላቻንና ልዩነትን ያስፋፋል። ዜጎች ለመብታቸው በአንድ ላይ እንዳይታገሉ ጋሬጣ ይፈጥራል። የመገንጠል ስሜትን ያጠናክራል፣ ለመገንጠልም ምቹ ሁኔታን ይፈጥራል። ወያኔ በፈጠረልን የክልል ስነልቦናዊ ጉዞ መጓዙን ከቀጠል የብሔር ብሔረሰብ መብት ሊጠበቅም ሆነ ሁላችንም የምንፈልገውና የምንታገልለት ዴሞክራሲያዊና ሰብአዊ መብታችን ሊከበርልንና እውን ሊሆን አይችልም። ወያኔ የክፍፍል ፖሊሲውን እያጠናከረ በአምባገነንነት መግዛቱን ይቀጥላል። እኛም እንደታፈንን እንኖራለን። ተደጋግሞ እንደተነገረው ወያኔ የቋንቋ ክልሎችን አዋቅሮ ተግባራዊ እያደረገው ህዝብን በመከፋፈልና በማዳከም በስልጣን ላይ ሊቆይ የሚችልበትን ጊዜ አስተማማኝ ለማድረግ ነው። ይህን የሚያደርገው በአስተዳደራዊ ወይም ፖለቲካዊ ሴራ ብቻ አይደለም። ጽንፈኛ አመለካከት ያላቸውን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍና በማንቀፋቀስ ጭምር ነው። ጽንፈኛ አመለካከት ያላቸው ክፍሎች ያለፈ ክስተትን በማስታወስ በብሔር ብሔረሰብ መካከል የበቀል እርምጃ እንዲወሰድ ይቀሰቅሳሉ። ጥላቻን በማስፋፋት ህዝብ ወደ አንድነት እንዳይመጣ ይጥራሉ። በአንድ ጽንፍ ምኒልክ ኦሮሞን ጨፍጭፏል፣ ስለሆነም አማራን ማጥፋት አለብን የሚለውና በሌላ ጽንፍ የኦሮሞ ህዝብ ወደ መጣበት ወደ ማደጋስካር ጠርገን እናስወጣለን ወዘተ የሚሉት የጥላቻና የክፍፍል ቅስቀሳዎች በጠባብና ጽንፈኛ ብሔረተኞች የሚስተጋቡ ሲሆኑ ቤንዚን ተርከፍክፎባቸው እንዲቀጣጠሉ የሚደረጉት በወያኔ ነው። ይህን መገንዘብና ጽንፈኞችን ሁሉ መታገል ያን የአገር አድን ትግሉ ዋና አካል ነው። ቋንቋን መሰረት ያደረገው የክልል ፌዴሬሽን የብሔር ብሔረሰብ መብትን በተሟላ መልኩ ማስጠበቅና አለማስጠበቁ አከራካሪ ቢሆንም ሁሉም ብሔር ብሔረሰብ ዜጎች በግለሰብ ደረጃ ሰብአዊና ዴሞክራሲያዊ መብታቸው በአምባገነኑ ጨካኝ ቡድን የታፈነ መሆኑ ግን አለ የሚባል አይደለም። ሁሉም ወያኔ አምባገነን አገዛዝ እየማቀቁ እየተረገጡ ይገኛሉ። ነፃነታቸውን ያጡት መብታቸውን የተገፈፉት ሁሉም ናቸው። ሁሉም በአንድ ላይ ካልተነሱ ድረስ ደግሞ በአምባገነን ስር መማቀቁ ይቀጥላል። መገንጠልን እንደ ብቸኛ አማራጭ በመውሰድ ትግል እናካሂዳለን የሚሉ ጽንፈኛ ብሔረተኞች የሚያካሂዱት እንቅስቃሴ በአገርና በወገን ላይ የሚቀፈጠፈው ችግር ከባድ መሆኑን መረዳት አለባቸው። መገንጠል ለብሔር ብሔረሰብ ጥያቄ በራሱ መፍትሄ ሊሆን እንደማይችልና ለሕዝቡም ሰላምና ዴሞክራሲ እንደማያስገኝ ሩቅ ሳንሄድ ከኤርትራ ሁኔታ መረዳት የሚቻል ይመስለናል። ለመገንጠል የሚንቀሳቀሰው ክልል በውስጡ የተለያዩ ቋንቋ ተናጋሪ የሆኑ ዜጎችን እስከያዘ ድረስና በረጅም ጊዜ እርስ በርስ ግንኙነት እርስ በርሱ የተዛመደውና የተጋመደው ሕዝብ በአካባቢው ነዋሪ እስከሆነ ድረስ መገንጠል ያልተቋረጠ ግጭትንና ጦርነትን ሊያስከትል እንደሚችል ከወዲሁ መገመት ያስፈልጋል። መፍትሄው ምንድነው የሚለው ተገቢ ጥያቄ ነው። ይህን ከመመለስ በፊት የወደፊቱን ሁኔታ በመላምትም ቢሆን መዳሰሱ ለሚኖረን ግንዛቤና መውሰድ ለሚኖርብን እርምጃ ጠቀሜታ ይኖረዋል። ምን ሊከሰት ይችላል የሚለው በትክክል መናገር ቢያስቸግርም ከሁለት ሁኔታዎች አንደኛው ሊፈጠር እንደሚችል መገመት ይቻላል። ወያኔ ውስጣዊ አንድነቱን ጠብቆ የወታደራዊውንና የፖለቲካዊ በላይነቱን ይዞ የክፍፍል ሴራውን ተግባራዊ አድርጎ መቀጠል ከቻለ ለረጅም ጊዜ የኢትዮጵያን ሕዝብ መብት ረግጦ ስልጣኑን ጨብጦ ይቀጥላል። በተበታተነ የሕዝብ ክስፊት ወይም በውስጣዊ ችግር ምክንያት ስልጣኑ ከተንኮታኮተ የኢትዮጵያ ሕልውናና አንድነት ከአደጋ ነፃ ሊሆን ይችላል ብሎ መገመትም ይከብዳል። መፍትሄው የሚገኘው በሁሉም ወገን የሚገኙ ጽንፈኛ አመለካከቶችን አስወግዶ በአብይ ጉዳዮች ላይ ተስማምቶ በጋራ መንቀሳቀስ ሲቻል ነው። ለሁሉም ብሔረሰቦች እንዲሁም ለአገሪቷ ሰላም፣ ዴሞክራሲና ፍትህ የሚገኝበትን ሁኔታ መሻት፣ ሁሉም አገሬ ወገኔ የሚለውን አመለካከት በልቦናው አስርጾ እጅ ለእጅ ተያይዞ የሚነሳበትን መንገድ መፍጠር ነው። ኢትዮጵያ ውስጥ ብሔርና ብሔረሰብ የለም፣ የሚጠየቀው የመብት ማስከበር ጥያቄ አግባብነት የለውም፣ ወይም መብትን መጠየቅ ጸረ ኢትዮጵያዊነት ነው፣ ጸረ አንድነት ነው ብሎ ብሔርና ብሔረሰቦች ላይ መዝመት የወቅቱን የኢትዮጵያን ሁኔታ ያላገናዘበ ከመሆኑ ባሻገር ለኢትዮጵያ ሕዝብ አንድነትና ለአገሪቷ ሉዓላዊነት አደጋን የሚጋብዝ ነው። ይህንን ጽንፈኛ አመለካከት የሚገፉ ወገኖች በብርቱ እንዲያስቡበትና አመለካከታቸውን እንዲቀይሩ አበክሮ መታገልና መስራት ያስፈልጋል። የራስ ቋንቋ ለመናገር፣ የራስ ባህል እንዲከበር መጠየቅ፣ ራስን በራስ ለማስተዳደር መንቀሳቀስ የሚነቀፉ ወይም የሚፈሩ መሆን የለባቸውም። እነዚህ ጥያቄዎች በትክክል በስራ ከዋሉ ብሔርና ብሔረሰቦች መካከል ያለው የእኩልነት ስሜት የሚረጋገጥበት ብሔርና ብሔረሰቦችን ይበልጥ የሚያዛምድበትና የሚያያይዝበት ሁኔታ ይፈጥራል። አገራዊ ስሜት በሁሉም ላይ እንዲሰርጽ ያደርጋል። የብሔራዊ ቋንቋ ጥያቄም ልዩነት የሚፈጥር መሆን የለበትም። በህዝብ ስምምነት መሰረት መሆን አለበት እንጂ በአንድ አገር ሁለት ወይም ከዚህ በላይ ብሔራዊ ቋንቋዎች ሊኖሩ ይችላሉ። ዋናው ነገር የብዙሃኑ መገናኛ ለመሆን ብቃት ማግኘቱና ብዙሃኑ የሚፈቅዱት መሆኑ ላይ ነው። አማርኛ ብሔራዊ ቋንቋ በመሆኑ አማራው ሌላውን ሊጨቁን ይችላል ወይም በሌላው ላይ የበላይነት አለው የሚለው አመለካከት ጊዜ ያለፈበትና ተጨባጭ ሁኔታውን የማያገናዝብ ነው። ብሔራዊ ቋንቋ ህዝብን እርስ በርስ የሚያገናኝ የመግባቢያ ቋንቋ ነው። እንግሊዝኛ በታሪክ አጋጣሚ በተለያዩ ወቅቶች በተለያዩ አገሮች በመስፋፋቱ ዛሬ አብዛኛውን የዓለም ክፍል የሚያገናኝ ዓለም አቀፍ ቋንቋ ሆኗል። አማርኛም ብሔራዊ ቋንቋ ሊሆን የቻለው በታሪክ አጋጣሚ ነው። በአሁኑ ወቅት አማርኛ ብሔራዊ ቋንቋ የሆነው በአማሮች ብቻ ሳይሆን በብዙዎች ብሔር ብሔረሰብ አባላት ተደግፎ ነው። ከብሔራዊ ቋንቋነት አልፎም በአካባቢው ህዝብ ፍላጎት ስምምነትና ውሳኔም የተወሰኑ ክልሎች ዋና የክልል ቋንቋ ሆኖ በማገልገል ላይ ይገኛል። ነገ ኦሮምኛ ወይም ሌላ ቋንቋ ተጨማሪ ብሔራዊ ቋንቋ እንዲሆን ሐሳብ አቅርቦ የብዙሃኑ ኢትዮጵያውያን ህዝብ ፍላጎትና ውሳኔ የሚያገኝ ከሆነ ይህ ጉዳይ ክርክር ሊያስነሳም ሆነ የልዩነት ነጥብ ሊሆን አይገባም። ሁለትም ሶስትም ብሔራዊ ቋንቋዎች በአንድ አገር ውስጥ መነገር ይችላሉ። በሌላው ጽንፍ መገንጠልን እንደ መፍትሄ የሚያቀነቅኑ እንዲሁም ክልልን ወይም ብሔር ብሔረሰብን ከሀገርና ከወገን የሚያስቀድሙ ብሔር ብሔረሰብን ከሀገር ነጥለው የሚያዩ ጽንፈኞች የያዙት አመለካከት አደገኛ መሆኑን ተረድተው አመለካከታቸውን እንዲያስተካክሉ መገፋፋትና መታገል ያስፈልጋል። የሚያቀነቅኑት ሐሳብ ተግባራዊ ቢሆን እንኳ ከፍተኛ ቀውስንና የረጅም ዓመታት ደም መፋሰስን ሊያስከትል እንደሚችል ሳይሰለቹ ማስገንዘብ ያስፈልጋል። የአንድ ብሔር ብሔረሰብ አባልነትን ከኢትዮጵያዊነት ነጥሎ የማየትን አመለካከት ለማረምና ለማስተካከል ትግል ማካሄድ ያስፈልጋል። የአገር ዜግነት ማለትም ኢትዮጵያዊነትና የብሔር ብሔረሰብ አባልነት የሚነጣጠሉ አይደሉም። አንደኛውን አስቀድመን ሌላኛውን የምናስከትልበት ሁኔታም የለም። ሁለቱም የአካሎቻችን ክፍሎች ናቸው። ልንነጥላቸው አንችልም። በኢትዮጵያ ህዝብ ላይ ከፍተኛ በደል ወንጀል እየፈጸመ ያለውን አስከፊውን የወያኔ አገዛዝ ለአንዴም ለሁሌም አሽቀንጥሮ ለመጣልና ሁላችንም መብታችን የሚከበርበት እኩልነታችን የሚረጋገጥበት ፍላጎታችን የሚሟላበትና አገራችንና ህዝባችን በእድገትና በብልጽግና ጎዳና የሚራመዱበትን ስርዓት ለመፍጠር ጽንፈኝነትን አስወግደን እጅ ለእጅ ተያይዘን ትግላችንን እንቀጥል የሚለው ወቅታዊው የኢህአፓ መልእክትና ጥሪ ነው። ይህን ተግባራዊ ለማድረግ ሁላችንም የድርሻችንን እናድርግ። የኢትዮጵያ ህዝብ በትግሉ መብቱን ይቀዳጃል፣ አንድነቱን ያስከብራል።
ክልነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደምን የጠላ የጨለማው መብራት የእውነት ብርሃን ፋና እነ ጽናት ፍቅር ኢትዮጵያዊነት ነው እናጨልፋለን ግንባርችን አሳየ።
ለምን አትወገር? እውነትም እንዳሰት ከሆነች ነፍስ አልባ አረ ምን አባቷ በትንቱን አይውጣ ትሄድ ገደል ትግባ። ለምን ጥርቅ አትል ይጥፋ ደብዛ አባቷ የዳደይ የሄደች ትውልድ አንከራታ። ለምን አትወገር? በቁም አትወቃ? በርቅርቅ ጨለማ በፀሐይ በጨረቃ ራሷን ላብነቷ ካልሆነች ጠበቃ ያኔ ትውልድ ተምሳሌን እስካስጠበጠበች አረ ምን አባቷ ነው ራሷን ማትሆን ለሌላ ማትመች? ለዚያ የትውልድ ጌጥ ኮከብ ማረግ ሆና አልታይት ካለች ጨለማን ተግና አቅም ጉልበት አንሷት ባሰት ከተመታች ተጠፍራ ትወርወር ትሆን ከምድር በታች። ለምን አትወገር? ያም ትውልድ እንደሷ ለምን አይወገር? የገባውም ካፈር ትግሉ በረዘመ ጊዜው በጠመመ ይነረት ይወቃ እየተለቀመ የነብር ጥፍር ቆራጭ የአንበሳ ቅንድ ብላጭ ከውቅያኖስ ገብቶ ዋርካ አጋድሞ ፈላጭ ትንኝን አዋላጅ የዝንብ ቋንቋ ዘልዛይ የዶሮ ወተት አዳይ ጀግናው ሞልቶ ሰርፎ እውነት አቅን ገዳይ። ለምን አይወቀጥ ያ ትውልድ እንደ ገብስ ስም ታሪኩ አይጠፋ ጥላሸቱን አይለብስ? ለምን አይወቀጥ? በፈጠሮ መዘዝ ቀደም ብሎ መስሎ ያ ትውልድ ይቀጥቅጥ ይመታ ባሉሉ የፖለቲካ አሁን ቀድሞ ያስቆጠረ ተደራጅቶ ትግልን ከዳዲ ያስጀመረ የብሔር ጭቆናን የመሬት ላራሹ የህዝባዊ መንግስት ጥያቄ ከስታሹ ያ ትውልድ የይሁዳ አንበሳ ያጠው መንግስት ያን ወዙ ቻስ ያለ ባለ ርስት ባለ ጉልት የምርጥ መኮንኖች ነፍሰ በላም ፋሽስት ዘመናዊን ፈንጋ የወያኔን ልክፍ እምቢን አሻፈረን ብሎ መታገሉ መታጠፍን ጠልቶ ከጠላ በቃሉ የወጋውን ጩቤ አዋልስም ካለ በየፈረንጁ ቤት ካልሰን ከባለለ በጥሬው ተይዞ ለምን አይደለዝ? አይጎድፍ ታሪኩ ከሀገሩ አይጠረዝ? ለምን አይቆላ አር እንዳሻሩ ለጠላው እንዲያመች እየሆንንኩ ለሄደው ለመጣው ካላልም በረከት ለምን አይመረት? ተይዞ አይወቃ ደግሞ አይሸከሸክ? ይፈቅፈቅ ታሪኩ ይውጣ ጥርምብሱ ነጭ አባቴ ብሎ ባለመጎንበሱ እንደ እንስሶቹ በለስ ቀናሾቹ ገብቶ ከዛ ጋጣ ካላ መነጀገ ካልበላ ካልጠጣ አልበጥስም ካለ ትብቱን ካገሩ አላወጣም ካለ ትብቱን ካፈሩ ለምን አይወገር? ለምን ጥቁር አይለብስ ታሪኩና ክብሩ? ለምን አይወገር? ለምን አይወቀጥ? ለምን አይነረት? ከተቻለ አይጠፋ ለውም ባል ያሮጠ የትውልድ ከርፋፋ። ይህ ወንበርና ከትውልድ ስለውነት መስሎ ስለውነት ያረረ እንደ ካቻ ምናምናና ዘንድሮስ መቼ ውሎ አደረ? ይነቃ ቀስሩ እየተመተረ ለእንጀሮ ልጅቶች ልበልቶ አደሮቹ ድጋፍ እስካልሰጠ እስካልሆነ ምቹ ያን ትውልድ ሳይዘሩ በቅሎ ሳይበቅሎ የበሰሉት ጨለማውን ሳይው ዛዳም ተተባሩት ያን ትውልድ ይውቀጡት ይዘው ይጠብቁት ባዝፈር ጽፍራቸው ባልፋቁት ጥርሳቸው በትንትንትንትን ያርጉት እሱ ኖሮ እንጂ እነርሱ መች ኖሩት። ያ ትውልድ በፈጠረው መዘዝ ቀደም ብሎ በስሎ ይወቀጥ ያ ትውልድ ይመታ ሰንጋሉ ጊዜም እኮ ያብዳል ካደረው ጋር አድሮ ከዋለው ጋር ውሎ። ለምን አትወገር? እውነትም እንዳሰጥ ከሆነች ነፍስ አልባ አረ ምን አባቷ በትንቱን አይውጣ ትሄድ ገረድ ትግባ። ለምን ጥርቅ አትል ይጥፋ ደብዛ አባቷ የዳደይ የሄደች ትውልድ አንከራታ። ለዛ የትውልድ ጌጥ ኮከብ ማረጉና አልታይስ ካለች ጨለማን ተግና አቅም ጉልበት አንሷት ባሰት ከተመታች ተጠፍራ ትወርወር ትሆን ከምድር በታች። ለምን አትወገር? ለምን አይወገር?
ይወጋል እንጂ ምን ነው አይወጋ በሃማ ቱማ አልሰማ ካለማ የሐቅን ነጋሪት ሰቶ ከነጎደ የታሪክን ሐዲድ እውነትም ራሷ ላሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍስ ሰገዳይ ሰማለትን ሲያወግዝ ሽብርተኛ ሲጦር አገር ሲያተራመስ ሂዛብ ማወራረድ የማይቻል ሆኖ ምድረ ነፍስ ሰገዳይ መድረኩን አጣቦ አገር ህዝብ የሸጠው በባድ የተገዛው ታጋይም ተብሎ በተገላቢቶች ለአገር የሞተው ለአገር የቆመው ውግዘት ተሸክሞ በፈዚ ተካብ ዝሎ ቀብ ዝሎ የወፍ ቋንቋ ገኖ ይወገራል እንጂ ምን ነው አይወገር የካሃዲ መንጋ ያ ሁሉ ሆዳጀር ይወገራል እንጂ ምን ነው አይወገር አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር ነገን እውን ማድረግ ፈተናው ብዙ ነው ትናንትን ረስቶ ነገን ግን ፍለጋ ያው ከንቱ ድካም ነው የፈሰሰውን ደም የህዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በህዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በድንኗር በጉጉና ኗር ወተርንም ቀቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ ያሳዊ መሲህ ቅርሻት የኔ ብሎ ሊወግር ሲነሳ ለአገር የሞተውን ሊያወግር ሲነሳ አገሬ ያለውን ይወገራል እንጂ ምነው አይወገር ሀቅን እየካደ አገር እየካደ ሲሆን ለከርሱ አዳም
ከደም በህልና ማለት ባልተለመደ የተቀደመው ወጪ ሲፈርፈዋል